Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሩነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የአርብ ምሽት ሚያዝያ 22 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። እንኳን ለስቅለት በዓል አደረሳችሁ ይያልን። ለምሽቱ ከያዝንላችሁ መሐከል ጥቂቶቹን እናስተዋውቃችሁ። በመቀለ ከተማ ማይ ወይኒ ትምህርት ቤት ከተለያዩ የትግራይ አካባቢ የመጡ ተፈናቃዮች ከ7000 በላይ እንደሚሆኑ ተነገረ።
ከመራ ከተነሳው በኋላ ደግሞ መንገድ ለመንገድ የሚሞቱ የሚወልዱ ራብ የሞቱት ማለት ብዙ ሰው ነው ያዩ። ስለዚህ በዛ በጣም መጥፎ መንገድ ነው የመጣ ነው።
የሰማችኋቸው የተፈናቃይ አስተባባሪ ሆኖትን አቶ ተስፋይ ብርሃኑን ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል ያምቦ ከተማው ያኔት የደረቅ ቆሻሻ ማንሳት የሚል ተቋም ከፍተው ለከተማዋ ጽዳትና ለሥራ ፈጠራ ሰፊ ሚና እየተጫወቱ ያሉ ወጣቶችንም እናስተዋውቃችኋለን።
አንዳንድ ቦታዎች አሁን ጥሩ ይሄዱ አሉ። አሁን ከተማውም እየሰፋ ባለበት ሰዓት የሚጣልበት ቦታም እየጠፋ ስላለ ህብረተሰቡ ወደዚህ አገልግሎት ቀለት ለት እየተጨመረ አለ።
የሰማችሁት ከወጣቶቹ ጋር ከነበረን ቆይታ የተወሰደ ነው። በምሽቱ ይደመጣል። ሌሎች ዘገባዎችም አሉን። አብራችሁን ስለሆናችሁ እየመሰገንን ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ አብረናችሁን ዘልቃለን። አሁን ከአለም ዙሪያ ለተሰናዱ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። በትግራይ ክልል ውስጥ በችግር ላይ ላለው ህዝብ ሰብአዊ ረድኤት በነጻነት ተንቀሳቅሶ ለማቅረብ የሚደረገው ጥረት በሀገሪቱ ባለው ውስብስብና የማያስተማምን የጸጥታ ሁኔታ ምክንያት አሁንም መስተጓጎሉ እንደቀጠለ ባልደረቦቻችን ገልጸውልናል ሲል የተባበሩት መንግስታት ድርጅት አስተውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ምክትል ቃል አቀባይ ፋራን ሀቅ በትናንትናው ዕለታዊ ጋዜጣዊ መግለጫቸው በክልሉ ግጭቱ ከተቀሰቀሰ 6 ወር በተጠጋው በዚህ ወቅት አብዛኛው የገጠሩ አካባቢ አሁንም የኮሙኒኬሽንና የኤሌክትሪክ አገልግሎቶች እንደሌለው፣ ይህም የጤና አገልግሎቶችና የውሃ አቅርቦት ለማ አገልግሎት እንዳይዳረስ አድርጓል ብለዋል። የክልሉ ህዝብ ያለበት የምግብ ችግር አሁንም እጅግ የከበደ እንደሆነ የተናገሩት የመንግስታቱ ድርጅት ምክትል ቃል አቀባይ ሀቅ በመላው ትግራይ በእኛ ግምት 4.5 ሚሊዮን ህዝብ የምግብ እርዳታ የሚጠብቅ ነው ሲሉ አስረድተዋል። ህንድ ውስጥ ተባብሶ እየተዛመተ ያለው የኮቪድ-19 ወረርሽኝ ያስከተለውን ለማመን የሚያዳግት ቀውስ አፍሪካ በቅርበት እየተከታተለች ናት ሲሉ የሀገሪቱ የጤና ባለስልጣናት ተናገሩ። የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ስራ አስኪያጅ ጃን ኢንኬንጋንሶንግ ሲናገሩ በህዝብ ብዛት የህንድን የሚያክል ህዝብ ያላት አህጉር አፍሪካ በዚህ ላይ የተዳከመ የጤና ስርዓት ያላትም እንደመሆኗ ተመሳሳይ ሁኔታ ሊከሰት ስለሚችል እጅግ በጣም መዘጋጀት ያስፈልጋል ሲሉ አሳስበዋል። ከህንድ የሚጠብቁት የኮቪድ-19 ክትባት አቅርቦት ሀገሪቱ በወረርሽኙ ምክንያት በገጠማት ቀውስ የተነሳ መዘግየቱ እንዳሳሰባቸውም የአፍሪካ ባለስልጣናቱ አስታውቀዋል። ለበርካታ የዓለም ሀገሮች የኮቪድ-19 ክትባት ለሚያቀርቡ ኮቫክስ በሚል በአጽሮት ስም የሚጠራው ዓለም አቀፍ መርሃ ግብር የአስትራዘኒካ ክትባቶችን የሚያመርት ዘስራም ኢንስቲትዩት የተባለው የህንድ ተቋም ነው። በቻድ አዲሱን የሽግግር መንግስት ለመገልበጥ የሚንቀሳቀሱት ሽምቅ ተዋጊዎች ወታደራዊ ሄሊኮፕተር መተናል ጥለናል፣ ኖኩ የምትባለውን የሰሜን ቻድ ከተማም ተቆጣጥረናል እያሉ ነው። የቻድ የለውጥና የአንድነት ግንባር የተባለው ታጣቂ ቡድን ያለውን በነጻ ምንጭ በኩል ለማረጋገጥ አልተቻለም። የቡድኑ ቃል አቀባይ በሰጠው መግለጫ የጦር ሄሊኮፕተሩ በሰሜን የሀገሪቱ አካባቢ የቦምብ ጥቃት በማድረስ ላይ ሳለ ተዋጊዎቻችን ተኩሰው ጥለውታል ብሏል። በሌላ በኩል ሰላማዊ ሰልፍ እንዲካሄድ በድጋሚ ጥሪ የተደረገ ሲሆን የሽግግር ወታደራዊ መንግስቱ ቃል አቀባይ ተቋሚ ሰልፈኞች ከሁከት እንዲቆጠቡ አሳስበዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በመቀለ ማይዌኒ ትምህርት ቤት ከተለያዩ የትግራይ አካባቢዎች የመጡ ተፈናቃዮች ከ7000 በላይ መሆናቸውን የተፈናቃዮች አስተባባሪ አቶ ተስፋይ ብርሃኑ ገለጡ። የመጀመሪያው የተፈናቃዮች መጠለያ በመቀለ የሚገኘው ቀሳነት ትምህርት ቤት 751 አባወራዎች የሚገኙበት ሲሆን ከ3000 በላይ ተፈናቃዮች እንደሚገኙም የተፈናቃዮች አስተባባሪ አቶ ሀፍቶም ጸጋይ አስተውቀዋል። ተፈናቃዮቹ የተጠለሉባቸው ቦታዎች ጎብኝቶ ያነጋገራቸው አለም ፍስሐ ተከታዩን አዘጋጅቷል።
በመቀደማዊ ወይን ትምህርት ቤት ብቻ ከተለያዩ የትግራይ አካባቢዎች የመጡ ተፈናቃዮች ከ7000 በላይ መኖራቸውን የተፈናቃዮች አስተባባሪ ተስፋይ ብርሃን ገልጠዋል። በማይ ወይን ትምህርት ቤት ተጠለው የሚገኙ ተፈናቃዮች ከደቡባዊ ዞን ትግራይ፣ ከምስራቅ ዞን፣ ከምዕራብና ሌሎች ቦታዎች ተፈናቅለው ከመጡ አንድ ወር አካባቢ አድርገዋል። በማይ ወይን ትምህርት ቤት 1622 አባወራዎች ሲገኙ በዚህ ከአንድ ወር በላይ የነበራቸው ቆይታ በመንግስት በኩል የተደረገላቸውን እገዛ አለመኖሩን ይናገራሉ። ተስፋይ ብርሃኑ ከምዕራብ ትግራይ ነው የመጣው። ከአስተባባሪ ኮሚቴዎች አንድ ነው። ተስፋይ ከምዕራብ ወደ መቀለ በመጣበት ጊዜ በጉዞው ያጋጠመውና የእገዛውን ነገር እንዲህ ይገልጠዋል።
መንገድ ላይ በጣም አስተቃቂ ነው። ከ25 ተስቼ ከኦሞራ ተነስቻለሁ። ከኦሞራ ከተነሳው በኋላ ደግሞ መንገድ ለመንገድ የሚሞቱ የሚወልዱም ራብ የሞቱትም ማለት ብዙ ሰው ነው ያየው። ስለዚህ በዛ በጣም መጥፎ መንገድ ነው የመጣ ነው። ስለዚህ በሄድንበት ሀገር ሰላም ይቆየናል ብንል የሄድንበት የገባንበት ሀገር ሰላም አለመኖሩ እስከዚህ ድረስ ደርሰናል። መጀመሪያ ከኦሞራ ተነስተን ሽሬ ገባን። ከሽሬ ወደ ተንቤን መጣን። ከተንቤን ደግሞ ውጊያ ሲነሳው እንደገና ወደ አድዋ ተመልሰን በአድዋ አድርገን በአድግራት አድርገን መቀለ ገባን። ተፈናቃይ 7064 ሰው አለ። ስለዚህ እነዚህ ግን በጣም ብዙ ሰው በርካታ ሰው ነው ያለ። በአባወራ ስታይ 1622 አባወራ አለ። እስካሁን ድረስ በመጠለያ ቆንጆ ብለን ልናስበው እንችላለን። ይህም የድሮ ተሰርቶ የቆየ ንብረት ነው። ትምህርት ቤት ስለሆነ እዚህ ገብተን ከዛ በኋላ ግን እርዳታ ያደረግልን ማህበረሰብ ብቻ ካልሆነ በስተቀር ሌላ የተደረግልን ድጋፍ በመንግስት ይሁንም ውጭ ገባር ሰማይ ምናምን የሚባሉ የተደረግልን ነገር የለም። ዩኒስአር የሚባሉ 500 እቃዎች አሉ፣ እስተነ ኮበርታው እስተነ ምንጣፍ ምናምን ያለው ዩኒስአር 500 ሰጥተናል። ከዛ ደግሞ እንደገና ደግሞ ማህበር ደንግል ደቅ ፍቁራት የሚባላሉ እነሱ ደግሞ 50 ኩንታል ፊኖና 16 ካርቶን ከሁለት ፍሬ ዘይት ሰጥቶናል። ባለ 5 ሊትር መቀሌ ዩኒቨርሲቲ ደግሞ 200 ፍራሽ ሰጥቶናል። የመቀሌ ህዝብ ግን ፊኖ ያመጣል፣ ጤፍ ያመጣል፣ ዘይት ያመጣል፣ ክክ ያመጣል፣ እንደገና ሞኮረኒ፣ ሩዝ፣ በግ፣ ሽንኩርት፣ እንጀራ በመቀሌ ነው ያቆየ ነው። እስካሁን አንድ ወር አድርገናል።
በማይ ወይን ትምህርት ቤት ተፈናቃዮች ተብለው ከትግራይ ውጭ የመጣ ከ20 ቀን በላይ ያሳለፈ ዱቄትና ዘይት ተከምሮ ይገኛል። ይህ ዱቄትና ዘይት በቀይ መስቀል በኩል በኢትዮጵያ ሚዲያዎች የመጣ መሆኑን ተስፋ ይናገራል።
ይህን ዱቄት አብዛኛው ከደብረ ብርሃን አካባቢ የተመረተ ነው። ከዛ በኋላ ግን ኤክስፓየር ዴት የለውም፣ የተመረተበት ቀን የሚል የለውም፣ ሁሉ ክፍት ነው ያለ። ስለዚህ ዘይት ደግሞ በወረቀቱ ከወረቀቷ ላይ ነው ማህተም የተመታችው። ቲተር ነው። ቲተር ደግሞ ማንኛውም ባንክ ቤት ባንክ ለራሱ ዛሬ ሂደህ ልታወጣ ስትል በቲተር መጥቶ እዚያውን ጊዜ ነው የሚሰጥህ። ስለዚህ ቲተር ነው የተመታው። ጀሪካኑ ላይ ኤክስፓየር ዴት የለውም። ስለዚህ ይህን አንቀበልም ብለን ህዝቡ ጠቅላላ አንቀበልም ብሎት ነው ዝም ብሎ ቁጭ ብሎ ያለ። ይህን ከመጣ ወደ 22 ቀን ምናምን ያደርጋል። ያመጣው ግን ቀይ መስቀል ነው የምናውቀው እኛ። ቀይ መስቀል ነው ይዘት የመጣ። ቀይ መስቀል ደግሞ አንሳልን እንዳልንበት ጊዜ ደግሞ አሁን ሊያነሳልን አልቻለም። ምርመራ ሂደዋል። ምርመራ ውስጥ ተረጋግጦ የሚመጣ ይቆይ ምናምን ነው የሚሉን ሚዲያዎች። ሶስት ሚዲያ ነበሩ። ሶስት ሚዲያ፣ አንድ እሳት ነበር፣ ኢትዮጵያ ቴሌቪዥን፣ አማራ ቴሌቪዥን ነበር። ስለዚህ ኢንተርቪው የተደረጉ ሰዎችም አሉ፣ ከኛ ግን አይደሉም። ከውስጣቸው ተጭኖ የመጡ ሰዎች ናቸው። እነሱ እንደ ነዋሪ ሆኖ ነው እርግጠኛ ሆኖ እንደ ነዋሪ ሆኖ ነው የሚናገሩ የነበሩ፣ ግን ከነሱ ጋር ከማኪና ጋር አብሮ የመጡ ናቸው። በህክምና ሜዳ የመጠጥ ውሃ እስካሁን ድረስ በቀይ መስቀል ነው፣ ግን በጣም አነስተኛ ነው። እዚህ ያለነው ህዝብና ያለ ታንከር በጣም ነው የሚለያየው። ሚዘውን 15000 ሊትር ብቻ ቢዝ ነው ያለን። እዚህ ያለ 15 ሊትር ሚዝ አንድ 10000 አንድ ደግሞ 5000 ሚዝ ሊትር ታንከር ነው ያለን፣ ግን አይበቃም። በቀን ሁለት ጊዜ ሶስት ጊዜ ነው የሚሟላው በታንከር አድርጎ መጥተው በማኪና።
በማይ ወይኒ የተፈናቃዮች ማቆያ ትምህርት ቤት ከምዕራብ ሁመራ የመጣችው ርግበ ፍስሐ ትባላለች። ርግበ በመንገድ ላይ ማጥ መከራ ከመጋጠሟ ባሻገር እዚህ ማቆያ ከገባችም ምንም ነገር እርዳታ እንዳላገኘች ትናገራለች።
የወጣ ነው በአንድ ሲሆን መንገድ ላይ በቃ በጣም በዛም ተኩስ ይበዛብን፣ የተመቱ መኪኖችም ነበሩ። በበረራም ያው አደጋ መኪና ደርሶብን እዛ መንገድ ላይ ያው ብዙም መኪና የለም። በእግራችን እስከ ሽሬ እየተጓዝን በአምስተኛ ቀናችን በስድስተኛ ቀናችን ሰዓትን ሽሬ ገባም ከሽሬ ምዛንት ሲሉ ከክምና ያለን ወጡ ሲባል አክሱም መጣም አክሱምም እንደዛ ወጡ ሲባል ያው ገጠር ሄደን ገጠር ቆየን ከዛ መንገዱም እዚ ለማቀያየ መጣተም ዝግ ስለነበር እዚ መጠለያ የገባ ነው ጥራ 29 እዚ መጠለያ ላይ ያው ግቡና ያው ምንም መጠለያ የሌለባት የሌላች ሰዎች ግቡ ተባል ጠርገን ገባን ያው በግለሰብ በነዋሪዎቹ መቀሌ ነዋሪዎቹ በህዝብ እየተረዳን ነው ስካውት የሚበላም የሚጠጣ ስካውን አረባንም ተመስገን በመንግስት ግን ምንም አይነት ያገኘነው እርዳታ ነገር የለም ዱቄትም ሆነ ስንዴም ዘይትም ምንም ከመንግስት እቺን የተባለች ስጦታ የመጣ እርዳታ የለም ጭራሽ በውጭ ላለው አላቀም እዚ መጠለያ ያለን ግን ምንም አይነት አንድ ሰው ያገኘ ሰው የለም ፍራሽ ለርግዞቹ ለአራስ ምናምን አንዳንድ የተሰጠ አለ ሌላው ግን አብዛኛው ሰው ያው ሲሚንቶ ላይ ነው በቃ የሚተኛው ብርዱም ምንም ያገኘ የለም ከእበር ላይ ዱቄትም አለ ዘይትም አለ ነጥክን ነው ግን ለኛ እርዳታ ነበር የመጣው ስናየው ዱቄቱም የተመረተበት ቀን ይገልጻል ኤክስፓየር ዴቱ አይገልጽም ዘይቱም እንደዛ ኤክስፓየርድ ነው ሁሉም ኤክስፓየርድ ነው የመጣው ከአዲስ አበባ ይዘን መጣን ብለው ኢቲቪ እና ዋልታ ኢሳት እነዚህ ቀረጻ እናካሄዳለን ይሄን እርዳታን ሰጣለን እርዳታውም ቀጣይ ነው ብለው ነበር የመጡት ስናየው ኤክስፓየር ሲሆን እኛ ማንቀበልም አያስፈልገንም ብለን ጮሁን ከዛ በኋላ እሱን ጥለው ሄዱ በክምና መዳይ ሶቹ አሉ ዶክተሮች አሉ ያዩናል ይመጣሉ ግን መዳንት የለም አብዛኛው ሰው ቢታመም እዚህ ሊታመም ይችላል ምንም አይነት ንጽህና የለም ሁሉም ነገር ስለሌለ ግን እነዚህ ዶክተሮቹ መመላለሱ እስካሁን አልቀራቸውም ይመጣሉ ያክሙናል መዳንት የላቸውም ፓራስታሞል አለ ይሄ ብቻ ይሰጣል እንጂ በህክምና መዳይ አሁን ለራሴ ተጎጂ ነኝ የአይን ችግር አለብኝ ህክምና ብለው ሲመጡ ታከምን ጠብታ ሌላ መዳንት የለም የኛው ነገር የለም እስካሁን
ሌላው ከምስራቅ ዞን ወረዳ ኢሮብ አሊቴና የመጣው ተስፋ ዮሐንስ ይባላል ተስፋም በመንግስቱ የሚደረገው ገዛ የለም ነው የሚለው
መንገዱ ክፉ ነበር መጥፎ መንገድ ነው ነበር ከወረዳ ኢሮብ መጠረቻ ጉንደ ጉንደ የተባለ ጨለማ ያለ ገደል በረካ ገብተን ተበረካ አድግራት ወደ ቀኝ ላይ ቀርቶ ሳሲ የተባለ እዚህ በእግር አስርቀን ምናምን ገብተን እና መጣን ከዛ መጋነ ወግሮ መኪና ገኘ አሁንም መጠለያ ያለ በጣም ህዝብ ብዙ ነው ግማሹ ማይረባ ፍርናሽ አገኝቷል ግማሹ ደግሞ ምንም ስምንቶ ላይ እንትን መተነለ ላይ የተኛ ያለ ነው ያለ ምንም የለም ህክምና ደግሞ ለሲዮቶት ብሎ ትንሽ ይመጣል የመቀለ ህብረተሰብ ያመጣ ትንሽ ዱቀት አለ ግን እንዴት ብሎ ይሰራል ኤሌክትሪኩ የለም ምንም የለም እዚ ጨለማ ነው ምንም አይነት ምንም የለም ህክምና ይቻላል ከዛ አይደር ሌላ ቦታ ይልካሉ እዚ ምንም የለም አሁን የማይታየው ነው ሌላ ቦታ ይልካላችሁ ወራጭ ይስጣሉ እዚ ይልካሉ ግን መድኃኒት ያላችሁ ምናምን ብሎ የቆሞቾች አሉ ችኮር በሽታሉ ሌላ ብዙ በሽታለ ይሄው ህክምና የተሻለ ነው ግን ምንም አይመለም
በማይ ወይን ትምህርት ቤት ተጠልሎ የሚገኙ ተፈናቃዮች የመቀሌ ከተማ ህብረተሰብ ደጋግሞ ማመስግነዋል ሁሉም ለሰጠኝ ራራ እኔማ ማሰግናለሁ ዓለም ፍሳ ለአሜሪካ ሬዲዮ ከመቀለ
አማዳመጥ ለምትገኝ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን በኮቪድ-19 ምክንያት ከየቤታችን ሆነን የምናስተናግዳላችሁን የጋቢና ቪኦኤ ስርጭት ነው አብራችሁን ስለሆናችሁ እናመሰግናለን ወደ ሁለተኛው ዘገባችን እንለፍ በሁለት ወገን የተሳሉ ወጣቶች ስብስብ የአምቦ ከተማው ያኔ ተደረቁ ሻሻ ማንሳ ድርጅት አንድም የከተማዋን ውበት ጠባቂ ሌላም የሥራ ዕድል ፈጣሪ መሆን የቻሉ ሲሆን ድርጅቱ ከተቋቋመ 2 ዓመት አልተሻገረም 200 ደንበኞችን በሚያስራውን የተቀላቀለው ያኔት ዛሬ ከ1000 ለሚልቁ ሰዎች አገልግሎት ይሰጣል የድርጅቱ መስራት ወጣት ታምራት ደሳለኝ ነው እነሱ ቆሻሻን አንስተው ከማስወገድ ያለፈ ራእይም እንዳላቸው ይናገራል የተጣለውን አንስተው እንደ አዲስ ህይወትን ለመስራት እናስባሉ ቆሻሻን መልሶ ጥቅም ላይ በመዋል ቴክኖሎጂውን የመቀላቀልም ይመኛሉ ራሳቸውን ለውጠው ለሌሎች ምርኩዝና አርአያ መሆን ይሻሉ ይላል ናኮር መልካ ካምቦ
በደረቅ ቆሻሻ ማንሳት ስራ ላይ ተሰማርታችሁ አንድ አመት ተኩል በፊት ስራ ጀምራችሁ ነበር ከየት አደረሳችሁት ዛሬ ምን ላይ ናችሁ የሚለውን ለአድማጮች እንድታቋድስልኝ ነው
በመጀመሪያ እናንተ እናመሰግናለን ቢሮዎችን ስሜ ታምራት ደለለው ይባላል የምንኖረው ከተማ አምቦ ውስጥ ነው ያኔ የደረቅ ቆሻሻ ማንሳት አገልግሎት በማህበር ተደራጅተን እየሰራን እንገኛለን ስንጀምር 200-500 ባለው መካከል የደንበኛ ብዛት ይዘን የተነሳ ነው አሁን በዚህ ስራ ውስጥ እስከ 1100 ያህል ደርሰና በዚህ ስራ ውስጥ ብዙ ቻሌንጆች አሉ። ብዙ ደግሞ የሚያስደስቱ ለመንፈስም ለአይምሮም ደስ የሚል ነገርም አለ።
የዛሬ አንድ አመት ተኩል ገደማ በአምቦ ከተማ የተለያዩ ቦታዎች ሄደን አብረንም ቆሻሻ አንስተን ወደ ተዘጋጀለት ቦታ ወስደን ነበርና ያኔ ሰዎች በነፃ እንዲጣላቸው የሚፈልጉም ነበሩ። እስቲ ያመለካከታውን ተቀየረ።
በዚህ የህብረተሰባችን ያመለካከት ጉዳይ እንደመጀመሪያው ባይሆንም አሁንም ብዙ መሰራት ያለበት ነገሮች አሉ። በዚህ ከተማ ውስጥ እኛ ከገባን ወዲህ የተወሰነ ያህል ብክለትን እየቀነስናል። በአካባቢ ሚጣሎችን ቆሻሻዎችን በትንሹ እየቀነስናል። በዚህ ላይ ደግሞ የሆነ የህብረተሰባችን ግንዛቤ እየጨመረ በሚሄድበት ሰዓት ከተማችንም ውብ እየሆነች ትሄዳለች። እኛም የስራ እድላችን ከፍ እያለ ይሄዳል። እና አሁንም ትንሽ ይቀራል። በዚህ ላይ ደግሞ መንግስትም የቀበሌ አመራሮችም በዚህ ላይ ትኩረት አድርጎ ለህብረተሰቡ ግንዛቤ ቢሰጡ የበለጠ ለከተማችንም ጥሩ ውበት ይኖራል ለማለት ነው።
ከማህበረሰብ ክፍሎች አመለካከት መካከል የተቀየረው የትኛው ነው? እስካሁንስ ያልተቀየረው የትኛው ነው? አሁንም የቀሩ አሉ ስላልከኝ ነው።
አንዳንድ ቦታዎች አሁን ህብረተሰባችን ያው በነፃ አገልግሎትን ይፈልጋል። እንዲሁም ደግሞ ካንዱ አንስቶ እዚሁ አከባቢው ላይ የመጣለም አዝማሚያ አለ አሁንም ድረስ ማለት ነው። አንዳንድ ቦታዎች አሁን ጥሩ ይሄዱ አሉ። አሁን ከተማውም እየሰፋ ባለበት ሰዓት የሚጣልበት ቦታም የጠፋ ስላለ ህብረተሰቡ ወደዚህ አገልግሎት እለት እለት እየተጨመረ አለ። አንድም ደግሞ የአከባቢው ሰዎች እየተቆጣጠሩ ስላሉ አንዳንዱ ደግሞ ባለፈው ለምሳሌ ፕሪንሲፓል ቆሻሻ ይዞ እየሄደ ነው እኛ አለን እንኩና ጣሉ ቢሉን በነፃ ራሱን ልንጥልላቸው እንችላለን። ነገር ግን ይሄ መንገድ ዳር ላይ ቁጭ አድርጎ የሚሄድ ነው ያለው። መልሶ ደግሞ የሚታመሙ ራሱ ሊሆን ይችላል። እንደዚህ አይነት አመለካከቶች አሉ። በህብረተሰቡ ላይ መስራት አለብን የሚል አመለካከት አለ።
በአሁኑ ጊዜ የደረቅ ቆሻሻውን በምንድን ነው የምታነሱት?
እኛ እየሰራንበት ያለው የግላችን የሆነ ትራክተር አሁን አንድ አስገብተናል። ኦልሬዲ እጃችን አለ። አሁን የሚቀረን ጋሪ ነው። ጋሪ አሁን ለመግዛት ደግሞ የባጀት እጥረት አጋጠመን። ይህንን ትራክተሩን በዱቤን ከባንክ ብድር ጠይቀን ነው የገዛ ነው። ለአከራየን ሰው እና ለባንክ የምንከፍልበት አጋጣሚዎች አሁን እየተፈጠሩብን ነው። አሁን ትንሽ እያጨናነቀን አለ። መንግስት የሚሰማው ማዕከል ካለ ድጋፍ ያደረግልን የራሳችን ቢሆን አንድም ራሳችን እንለወጣለን፣ ሁለትም ደግሞ ብዙዎች እንጀራ ከፍተንላቸዋል፣ ብዙዎች ሰርተው እየበሉ አሉ። ለእነዚህ ሁሉ ጭምር ድጋፍ እንዳረጉ ይቆጥራል።
ባለፈው አመት ምን ያህል ሰዎች ሆናችሁን የጀመራችሁት? በአሁኑ ጊዜስ ሌላ የጀመራችሁት ወጣት አለ ወይስ በዛው ነው የቀጠላችሁ?
ከዚህ በፊት በሁለት ሰራተኞች ነው የእኛን ሳይጨምር እኛ ማህበር ውስጥ ያሉትን ሳይጨምር ሁለት ከውጭ ቀጥረን ነበረ። አሁን አራት ሰው ቀጥረን እያሰራን ያለ ነው። አራቱ ደግሞ የራሳቸው ቤተሰብ አላቸው፣ ባለትዳር ናቸው፣ ልጆች አላቸው። እንግዲህ ይህንን 12 አካባቢ ሰው እያስተዳደርን እንገኛለን ማለት ነው።
የስራ ሰዓታችሁን ንገረኝ። ከስንት ሰዓት እስከ ስንት ሰዓት ነው የምትሰሩት?
እኛ ከማለዳ 12 ሰዓት እስከ ቀኑ 6:30 አካባቢ ነው።
ከዛ በኋላ ምንድን ነው የምታደርጉት?
ከዛ በኋላ ያለ ነው ይሄ የዚህ አገልግሎት ነው። ሌላ ስራ እድል ካገኘ ሌላ ጭነት አገልግሎቶችን ይሰጣለን። ገጠር ወደ ገጠር ወጣል።
ያኔ የደረቅ ቆሻሻ ማንሳት አገልግሎት በአምቦ ከተማ ከተጀመረ ጊዜ ወዲህ ምን አይነት ለውጦች ታዩ?
እንደ ከተማ ስናይ ከተማይቷ ሙሉ በሙሉ ባንለም በከፊል ከተማችን ጽዱ እየሆነች ነው። እንደ ድሮ መንገድ ላይ ቢጣለው ቆሻሻ የተወሰነ ቀንሷል። ሰውም አሁን ጥያቄ የሚያነሳበት ነገር የለም። ድሮ የት እንጣል የሚል ነበረ። አሁን ደግሞ እኛ መልስ ሆነን ተገኝተናል። እንደ ማህበራችን ደግሞ ከዜሮ ወይም ከኔጌቲቭ ተነስተን ነው አሁን ብድርም ቢሆን የራሳችን የሆነ ነገር ትራክተር አስገብተናል። የስራ እድልን ፈጥረን ከኛ ሂድ ብዙዎች እየበሉ የስራ እድል ፈጥረናል። እኛም ደግሞ ስራችን ብለን ሰርተን የምንኖርበት ኑሮ ነው።
ቆሻሻን ወደ ዳቦ ወደ እንጀራ የቀየራችሁ ወጣቶች ናችሁ እና ከእናንተ ወጣቱ ምን ይማራል?
እውነት ነው። አሁን የስራ ባህሪያችን እንደ አካባቢያችን ብዙ ይቀረናል። ለምሳሌ ይህን ስራ ስንጀምር ብዙዎች ተጸይፍ ሆናል። ብዙዎች ደግሞ ከኛ ሸሽተዋል። ኢቨን ጓደኞቻችን ማለት ይህን ስራ ልንጀምር ስንል ደግሞ ያማከርኳቸው ብዙ ሰው ልጆች አሉ። እንድንስራ ስንል ብዙም ለመስራት ፈቃደኛ አይደሉም። ከዚህ በፊት የሆነችዋ አንዷ አግኝተን እዚህ ላይ ነው የምሰራ አለች። አዎ ስላ አይዞ እንግዲህ ያልፋል ይሄ ቀንም አለች። እንግዲህ እሷ አሁን አዝናለኝ ወይም ደግሞ የሆነ ይህን ስራ ስለሰራው ቆሻሻ ላይ የወደኩ አይነት ነው የወሰደችው። አመለካከት ከዚህ ነው እንግዲህ አመለካከታችን መቀየር አለበት። የስራ አመለካከታችን ቢሮም የተቀመጠ እኛም እዚህ ጋር ከቆሻሻ ነቅደን እያነሳን የምንጥለውም ኦልሬዲ ስራ። ስለዚህ ሰው ስራ የሚለውን ትልቅም ይሁን ትንሽም የሚለው የሚያደርገው ሰው ነው። ስለዚህ ወጣቱን የምንለው ስራ አለመናቅ ነው። ምንም ይሁን ብዙዎች ከዝቅተኛ ነው ወደ ከፍታ የሄዱት። ከዝቅተኛ ወደ ከፍታ ነው እንጂ ከምንም ወደ ላይ መሄድ አትችል እና ወጣቱን የምለው አደራ ስራ እንናቅ፣ እንስራ፣ እንለወጣለን።
የወደፊቱ ግባችሁ አላማችሁ ምንድን ነው?
ፕሮፖዛል አዘጋጅተናል። በዛ መሰረት እየተከሳቀስን ነው ያለነው። አንደኛ የግል የሆነ መኪና እንዲኖረን አሁን እያደረግን ነው። ሌላው ደግሞ ፋብሪካ መትከል ነው። ሁለት አይነት ፋብሪካ ነው ያሰብነው ወደፊት ብንኖር። አንደኛው ሪሳይክል የፕላስቲኮች ሪሳይክል የሚያደርግ መልሶ አገልግሎት ላይ የሚያደርግ፣ ሌላኛው ደግሞ ለገበሬ የሚቀርብ ኮምፖስት ለማዘጋጀት እሱንም እንግዲህ በሂደት እንትን እንላለን። ከዚህም ተነስተን ወደ ትልቅ ነገር ነው እንግዲህ እኛ የምናስበው።
ወጣት ታምራት ደለለው ያኔ የደረቅ ቆሻሻ ማንሳት አገልግሎት መስራችና ስራ አስኪያጅ ለሰጠን ማብራሪያ በጋቢና ቪኦኤ ስም በጣም አመሰግናለሁ። በርቱ።
እኛም እናመሰግናለን።
ናኮርና እንግዳውን እናመሰግናለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። በሱዳን ካቢኔ የተዋቀሩት መንግስታት የሴቶች መብት ግን በዚህ ሳምንት ያጸደቀ ሲሆን ተቾች ግን የሱዳን የሚኒስቴር ምክር ቤት ሱዳናውያን ሴቶችን ከወንዶች እኩል ህጋዊ መብት የሚያቀዳጁ የተወሰኑ ህጎችን አስወጥተዋል እያሉ ነው። ነባ መህድን ከካርቱም ያደረሰችን ዘገባ እንደሚከተለው አቀርብላችኋለሁ። የሱዳን የሚኒስትሮች ምክር ቤት ሰይዳው በመባል የሚታወቀውን የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1979 ዓ.ም በሴቶች ላይ የሚደርሱ ሁሉም አይነት ማግለሎች እንዲቀሩ ያወጣውን ኮንቬንሽን አጸደቀ። ይሁንና አብዛኞቹ ወንድ የምክር ቤት አባላት ሴቶች ከወንዶች እኩል በፖለቲካዊና ማህበራዊ፣ በትዳርና በፍቺ እንዲሁም በልጆች አስተዳደግ ላይ መብት አላቸው የሚለውን አንቀጽ ከማጽደቅ ታቅበዋል። የሴቶች መብት ታጋይ ቡድኖች እነዚህን ተአቅቦች የተቃወሙ ሲሆን እንደማይቀበሏቸውም አስታውቋል። ኢሳን ፋጊሪ የሴቶች ጭቆና ይብቃ የሚለው እንቅስቃሴ ቃሴ ዋና መሪ ናቸው።
የሽግግር መንግስቱ የሱዳናውያንን በተለይም ደግሞ የሴቶችን ህልም ዝቅ የሚያደርግ ነው። እንደ አንቀጽ 2 ያሉ አንቀጾችን መገደብ ከኮንቬንሽኑ ግብ ጋር ይቃረናል። ምክንያቱም ይህ አንቀጽ ከእኩልነት ጋር ይያያዛል። ይህ ማለት መንግስት በአካባቢያዊ ህገ መንግስቶች ሴቶች ከወንዶች እኩል እንዲሆኑ አይፈልግም ማለት ነው። ሴቶች ያንን ከሽግግር መንግስቱ አይቀበሉም።
እንደ አውሮፓውያን አቆጣጠር በ2018 ማብቂያና በ2019 መጀመሪያ ላይ ሱዳናውያን ሴቶች በሚያዝያ 2019 የወደቁትን የቀድሞውን የሱዳን የረዥም ጊዜ ፕሬዝዳንት ኦማር አልበሽርን በመቃወም በህዝባዊ ተቃውሞ ሰልፎች ላይ እጅግ ሰፊ የሆነ ሚና ተጫውተዋል። ባለፈው ዓመትም ሱዳናውያን ሴቶች በሱዳን ዴሞክራሲያዊ ለውጦች እንዲመጡ ለነበራቸው ተሳትፎ ዓለም አቀፍ ሽልማት ተቀብለዋል። የድረ አልበሽር የሽግግር መንግስትም ባለፈው ዓመት አንዳንድ የሰብአዊ መብትና የሴቶች መብት መርሆችን አጽድቋል። ይሁን እንጂ እንደ ኢናስ ሙዘሚል ያሉ የሴቶች መብት መሪዎች መንግስት እውነተኛ ለውጥ ለማምጣት ባለው ፈቃደኝነት ላይ አሁንም ጥርጣሬ አላቸው።
የሴዳውን ኮንቬንሽን 3 መሰረታዊ አንቀጾችን መገደቡ በሴት ንቅናቄ መሪዎች ላይ ቁጣን አጭሯል። መንግስት የሱዳናውያን ሴቶች ህይወት ላይ እውነተኛ ለውጥ ለማምጣት ፈቃደኛ መሆኑ ላይ እንዲጠራጠሩ አድርጓቸዋል። በተለይም ደግሞ በተሐሳሱ አብዮት ላይ ሴቶች ከወንዶች እኩል ከተሳተፉ በኋላ የሽግግር መንግስቱ ለለውጥ እድሉን ይጠቀምበታል የሚል ተስፋ ነበራቸው።
እንደ ሳውዲ አረቢያ ያሉና አብዛኛው ህዝባቸው ሙስሊም የሆነባቸው ሀገራት እንደ አውሮፓውያን አቆጣጠር በ1979 የጸደቀውን የተባበሩት መንግስታት ኮንቬንሽን ሲቀበሉ አንዳንድ አንቀጾች ጉዳዮች ላይ ግን ገደብ አድርገዋል። ኮንቬንሽኑ ሱዳን እንዳደረገችው መሰረታዊ መብቶችን ባይሆንም ለተሳታፊ ሀገራት አንዳንድ ራሳቸው የሆኑ ነገሮችን እንዲያካትቱም ሆነ እንዲያስወጡ ይፈቅዳል። የፖለቲካ ተንታኙ ዋሊድ ዘካሪያ ታዲያ የሽግግር መንግስቱ በሴቶች ጉዳይ መሃል ላይ ተወጥሯል ይላሉ።
الحقوق السودانية مصادقت على اتفاقية سيداو
يشيغر منغستو يوغات باكينا يسنفنيا بودنو چن بمفرات ياندان سلاماوي هاگراتن فلق تكتلو يكونفينشنو يتوسنو انكسوش لاي قدب بمتعال بألماك اف مهابر سبزند ياللون مستلمك ايرسيل كونفينشنون اصدقوال
ይበንዲን ዳለ የሱዳን መንግስት በዚህ ሳምንት እንደ አውሮፓና ቆጣጥር በ2005 ዓመተ ምህረት የወጣውና የማፑቶ ፕሮቶኮል በመባል የሚታወቀውን የአፍሪካ ሴቶች መብትም አጽድቋል። ሁለቱ ኮንቬንሽኖች በአሁን ሰዓት በሱዳን ትልቅ ስልጣን ባለው በሉዓላዊ ምክር ቤቱ ይጸድቃሉ ተብሎ ይጠበቃል። ለነባ መሆድን ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን የዛሬ አርብ ምሽት ካፒና በመስተናዷችን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን በአምሃሪክ በትዊተር እንዲሁ #ጋቢናን በመጠቀም አድርሱን። 202-207-6379 የዋትስአፕ መስመር ላይ የጽሁፍ ወይም የድምጽ መልእክት ልታስቀምጡልን ትችላላችሁ። ሰለሞን አባተ በአርቶት፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ እንዲሁም እኔ ኤደን ገረመው በመስተንግዶ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አስተናግዳችሁ አምሽተናል። መልካም የአርብ ምሽት እንዲሆንላችሁ ተመኘን። ደህና ደሩ። Oh, Misha, 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 Misha,
Shalom al-Bashash, Yom HaVet HaDarash, 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 Shalom al-Bashash, Yom HaVet